ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በሰለጠነ መንገድ በሰላማዊ መንገድ ያንም ወገን ደም ሳይፈስ ጩኸቱን ቢያቀርብ ጎደለ፣ እንደ ሀገር ይሄ መደረግ ነበረበት የሚለውን ማቅረብ እንዳለበት ነው የምናሳስበው። አሁን ወጣቱን አፍህ ለጎም ዝም በል አንልም፣ ግን የት አታፍርስ፣ ወገን ላይ ድንጋይ አትወርውር፣ ህይወት አታጥፋ። የዚህ ውጤት መልሶ አጥፍ የተባለውን አብሮ ማጥፋት ነው እና አገርን ባዶ ማስቀረት ነው።
የሰሜን ወሎ አገረ ስብከት ረዳት ሊቀ ጳጳስ አቡነ ኤርሚያስ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
በሰሜን ወሎ ቀደም ብሎ በተገለጸው በሰሜን ወሎ ዞን በወልዲያ፣ በመርሳ፣ በቆቦና በሌሎች የዞኑ ከተሞች የሚታሰሩ ሰዎች ቁጥር በየቀኑ እየጨመረ መሆኑን ነዋሪዎች ለአሜሪካ ድምፅ ተናግረዋል። ሶስት የኬንያ ታዋቂ የቴሌቪዥን ጣቢያዎች የተቃዋሚውን የራይላ ኦዲንጋን የይስሙላ ቃለ መሐላ በማስተላለፋቸው መንግስት አየር ላይ እንዳይውሎ ያስተላለፈውን እገዳ እንዲያነሳ የኬንያ ከፍተኛ ፍርድ ቤት ዛሬ ሐሙስ ትእዛዝ አስተላለፈ። ፕሬዚዳንት ዮሴፍ ካቢላ ህገ መንግስቱን እንደሚያከብሩና ከመጪው ታህሳስ ወር ምርጫ በኋላም ስልጣን ለማስረከብ መወሰናቸውን አንድ የዲሞክራቲክ ኮንጎ ሪፐብሊክ መንግስት ቃል አቀባይ አስታወቁ። የሚሉት ከሰዓቱ ዋና ዋና ዜናዎቻችን ውስጥ ናቸው።
ጤና ይስጥልና አድማጮች፣ እንደምን ውላችሁ አምሽታችኋል። ልዩ ቅንብሮች፣ ባህልና ማህበረሰብ እንዲሁም የተፈጥሮ አካባቢ፣ ሳይንስና ህይወትን፣ የስልክ አስተያየቶችን ጨምረን ከዛሬ ሐሙስ ጥር 24 2010 ዓ ም ዝግጅት ጋር አብራችሁ እንድትቆዩ አስተናጋጆቹ አዲሱ አበበና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ቀደም ሲል እንደተገለጠው በሰሜን ወሎ ዞን በወልዲያ፣ በመርሳ፣ በቆቦና በሌሎች የዞኑ ከተሞች የሚታሰሩ ሰዎች ቁጥር በየቀኑ እየጨመረ መሆኑን ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። የክልሉ መንግስት ሕይወት በማጥፋት አካል በማጉደልና ንብረት በማውደም የተጠረጠሩትን ግለሰቦች በቁጥጥር ስር መዋል መጀመሩንም አረጋግጧል። የሰሜን ወሎ ሀገር ስብከት ረዳት ሊቀ ጳጳስ አባ ኤርሚያስ የክልሉ መንግስት ጉዳዩን በጥንቃቄ ተከታትሎ ዘላቂ መፍትሄ እንዲሰጥ ሀገረ ስብከቱ ማሳሰቡን ለአሜሪካ ድምፅ ተናግረዋል። በሌላ ዜና በድረ ገጾችና በማኅበራዊ መገናኛ ላይ በመጻፍ የሚታወቀው ጦማሪና የሰብአዊ መብት አራማጅ ወይም አክቲቪስት ዘላለም ወርቅ አገኘው ከ3 ዓመት ከ7 ወር እስራት በኋላ ተፈቷል። ስለ እስር ሁኔታውም አጠር ያለ ቆይታ አድርጓል። ዝርዝሩ በመጽሔቱ ይቀርባል።
ሶስት የኬንያ ታዋቂ ቴሌቪዥን ጣቢያዎች የተቃዋሚውን የራይላ ኦዲንጋን የይስሙላ ቃለ መሐላ በማስተላለፋቸው መንግስት አየር ላይ እንዳይውሉ ያስተላለፈውን እገዳ እንዲያነሳ የኬንያ ከፍተኛ ፍርድ ቤት ዛሬ ሐሙስ ትእዛዝ አስተላለፈ። በዚህ የፕሬዚዳንት ኡሁሩ ኬንያታን መምረጥ ለመቃወም በተካሄደ የቀልድ ስነ ስርዓት ላይ ግን በአስር ሺዎች የሚቆጠሩ የራይላ ኦዲንጋ ደጋፊዎች መገኘታቸው ታውቋል። ኦዲንጋ ይህን የፕሬዚዳንት ኡሁሩን ምርጫ የተጭበረበረ ነው የሚሉት መንግስት ለማክሰኞው የይስሙላ ቃለ መሐላ ስነ ስርዓት በሰጠው መልስ የተቃዋሚው እንቅስቃሴ ህገወጥና ድርጅቱም ወንጀለኛ ነው ሲል ስነ ስርዓቱን የዘገቡ ጣቢያዎችንም እንዳያስተላልፉ አዟል። ሆኖም ከፍተኛ የኬንያ ፍርድ ቤት ዳኛ ቻቻ ምዊታ በዛሬው ችሎት መንግስት በጣቢያዎቹ ላይ ያስተላለፈውን እገዳ እንዲያነሳ አዘው እንዲዘጉ የተላለፈባቸውም ጉዳይ በፍርድ ቤት እስኪታይ ድረስ መንግስቱ በመገናኛ ብዙሀን ስራ ጣልቃ እንዳይገባ ሲል ወስኗል።
ፕሬዚዳንት ዮሴፍ ካቢላ ህገ መንግስቱን እንደሚያከብሩና በመጪው ታህሳስ ምርጫ በኋላም ስልጣን ለማስረከብ መወሰናቸውን አንድ የዲሞክራቲክ ኮንጎ ሪፐብሊክ መንግስት ቃል አቀባይ አስታውቋል። ላምበርት ሜንዴ ወደ አፍሪካ ለሚተላለፈው የቪኦኤ ፈረንሳይኛ አገልግሎት በሰጡት ቃል በአሁኑ ወቅት የድምፅ አሰጣጡ ምዝገባ ተጠናቆ ምርጫውን በታቀደለት መርሃ ግብር መሰረት እንደሚካሄድ አስታውቀዋል። ቃል አቀባዩ አክለውም ፕሬዚዳንት ካቢላ ድጋሜ ለመመረጥ እንደማያስቡ አመልክተው በታህሳሱ ምርጫ የሚወዳደረውን እጩ ማንነት እስከ መጪው ሐምሌ ይፋ እንደሚያደርጉም ተናግረዋል። በአገሪቱ ህገ መንግስት መሰረት ፕሬዚዳንቱ ካቢላ ማለት ነው ለሶስተኛ ጊዜ መወዳደር አይችሉም።
የአድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የላቲን አሜሪካ ሀገሮች ጉብኝታቸውን ዛሬ ሐሙስ ጀምሩ። ሚስተር ቲለርሰን በዚህ ጉብኝታቸው በቀውስ በተመታቸው ቬኔዙዌላ ዲሞክራሲያዊ ለውጦች እንዲካሄዱ የክልሉ መንግስታት ጫና እንዲያደርጉ ያሳስባሉ ተብሎ ይጠበቃል። የስድስቱ ቀናት የቲለርሰን ጉዞ ወደ ሜክሲኮ፣ አርጀንቲና፣ ፔሩ፣ ኮሎራዶ እና በመጨረሻም ጃማይካ እንደሚወስዳቸው ተገምቷል። አንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን እንደተናገሩት የዩናይትድ ስቴትስ የቬኔዙዌላን ሁኔታ ለማርገብ ዲፕሎማሲያዊ፣ ፖለቲካዊና የምጣኔ ሀብት ጉዳዮችን ወይም መንገዶችን ሁሉ ትጠቀማለች ብለዋል። ቬኔዙዌላ በከፍተኛ ምጣኔ ሀብትና ፖለቲካዊ ቀውስ ውስጥ ከገባች እነሆ አምስተኛ ዓመቷን ይዛለች። ባለፈው የአውሮፓውያኑ የጥር ወር የዩናይትድ ስቴትስ የገንዘብ ሚኒስቴር ቀደም ብሎ በማዕቀብ መዝገቡ ውስጥ በነበሩት ላይ በከፍተኛ ሙስና የተዘፈቁ ናቸው ባላቸው ሌሎች አራት ወታደራዊ ባለስልጣናት ላይ ማዕቀብ መጣሉም ይታወቃል።
በዩናይትድ ስቴትስ መንግስት ውስጥ በሶስተኛ ደረጃ ከፍተኛው ዲፕሎማት ከ35 ዓመታት አገልግሎት በኋላ ስልጣን መልቀቃቸውን ዛሬ ሐሙስ ይፋ አደረጉ። ቤተሰቤንና የራሴንም ህይወት በቅርብ ለመከባከብና አዲስ የህይወት አቅጣጫ ለመጀመር ስል ነው በራሴ ፍላጎትና ፍቃድ ስልጣን የለቀኩት ያሉት ትልቁ ወይም ከፍተኛ ዲፕሎማት ቶማስ ሻነን ናቸው። ውጭ ጉዳይ ሚኒስትር ቲለርሰን ስለ ባለሥልጣኑ ተጠይቀው ሲናገሩ በሥራ እንዲቆዩ ፈልገን ነበር፣ ግን አልሆነም። ይሁንና የእርሳቸው ሥራ መልቀቅ ቀላል ጉዳት አይደለም ብለዋል።
በአውሮፓውያን የዘመን አቆጣጠር 2014 ሶሺ ባዘጋጀችው የክረምት ኦሎምፒክ ውድድር ወቅት አበረታች እጾችን ወይም መድኃኒቶችን በመውሰድ የተከሰሱ 28 የሩሲያ አትሌቶች ያስመዘገቧቸው ውጤቶች እንዲሰረዙና እድሜ ልክም ከኦሎምፒክ ውድድሮች እንዲታገዱ መደረጋቸው ይታወሳል። ጉዳዩን ሲያይ የቆየው ዓለም አቀፉ የስፖርት የይግባኝ ፍርድ ቤት ዛሬ ብይኑን ሰርዞ አትሌቶቹን አቤቱታ አጽድቋል። በሌላ በኩል ደግሞ ደቡብ ኮሪያ በምታዘጋጀው ኦሎምፒክ የምትሳተፈው የኮሚኒስት ሰሜን ኮሪያ ሰንደቅ ዓላማ ዛሬ በአትሌቶቿ መንደር ውስጥ መውለብለብ ጀምረዋል። ክሪስ ሃናስ እና ሪቻርድ ግሪን ከአሜሪካ ድምፅ ዜና ማዘጋጃ ወይም ማደራጃ ያጠናቀሯቸውን አጫጭር ዘገባዊ ዝርዝር ሰለሞን ክፍሌ እንደሚከተለው ይዘው ቀርበዋል።
ዓለም አቀፉ የስፖርት ጉዳዮች ይግባኝ ፍርድ ቤት ካስ በዛሬው መግለጫው አትሌቶቹ አበረታች መድኃኒት መጠቀማቸውን የሚያሳይ በቂ ማስረጃ የለም ብሏል። በዚህ ምክንያት የቀረቡባቸው ክሶችን ሰርዞ በ2014 ያስመዘገቧቸው ውጤቶች እንዲጠበቁላቸው በይኗል። ከካስ ማለት ከስፖርት ይግባኝ ፍርድ ቤቱ ውሳኔ በኋላ ዓለም አቀፉ የኦሎምፒክ ኮሚቴ በሰጠው አስተያየት ደግሞ 28ቱ የሩሲያ አትሌቶች በአቤቱታቸው ቢረቱም በቅርቡ ደቡብ ኮሪያ በምታስተናግደው የክረምት ኦሊምፒክ ግን እንዲሳተፉ አይጋበዙም ብሏል። ሌሎች 11 አትሌቶች የሚግባኝ ቢሉም የተከለከለውን አበረታች መድኃኒት ለመጠቀማቸው ማረጋገጫ ስለተገኘ ውድቅ ተደርጎባቸዋል ሲል ካስ አስረድቷል። ሩሲያ በ2014 ኦሊምፒክ ውድድሮች ወቅት አትሌቶቿ መድኃኒት እንዲጠቀሙ ገፋፍታ ስለመሆኗ በስፋት ምርመራ የማካሄድ ሥልጣን እንደሌለውም ፍርድ ቤቱ ጨምሮ አብራርቷል። የሩሲያ አትሌቶች በ2018ቱ ኦሎምፒክ ላይ በሀገራቸው ሰንደቅ ዓላማ ስር መወዳደር እንደማይችሉ አይኦሲ ማለት ዓለም አቀፉ የኦሎምፒክ ኮሚቴ አግዷል። መወዳደር ከፈለጉም የገለልተኛ ሀገር ሰንደቅ ዓላማ መጠቀም ይችላሉ ብሏል። ይህ በእንዲህ እንዳለ በዘንድሮው ደቡብ ኮሪያ በምታዘጋጀው የክረምት ኦሎምፒክ ለመሳተፍ ፈቃደኝነቷን ያሳየችው ኮሚኒስት ሰሜን ኮሪያ ሰንደቅ ዓላማዋ ዛሬ በአትሌቶቿ መንደር ውስጥ መውለብለብ ጀምሯል። የኦሎምፒክ መንደሮቿ ፒዮንግቻንግ እና ጋንግኑግ ከሶውል በስተ ምስራቅ 230 ኪሎ ሜትር ርቀት ላይ የሚገኙ ሲሆን በይፋ የተከፈቱት በትላንትናው ዕለት ነው። 10 የሰሜን ኮሪያ አትሌቶችም ደቡብ ኮሪያ ይገባሉ ተብሎ የሚጠበቀው በዛሬው ዕለት ነው።
በመጨረሻም ያንጎን ውስጥ በሚገኘው በሚያንማር የቀድሞ በርማ የዲሞክራሲ መሪ ኦን ሳን ሱቺ መኖሪያ ቤት ላይ ዛሬ ሐሙስ ቦምብ መወርወሩን ቃል አቀባያቸው አስታወቁ። ቃል አቀባዩ ዛው ፍቲዬ እንዳስታወቁት ቦምቡ በተወረወረበት ወቅት የኖቤል ሰላም ሎሬቷ ሳን ሱቺ ቤታቸው አልነበሩም። በመኖሪያ ቤቱ ላይ ደግሞ የደረሰ ጉዳትም የለም። ላለፉት 20 ዓመታት በቀድሞ የማንማር ወታደራዊ ጁንታ እቁም ስር ላይ የሚገኙት ሳንሱቺ አብዛኛውን ጊዜ የሚያጠፉት አሁን አደጋ በተቃጣባትና ያንጎን ውስጥ በሚገኘው ሐይቅ አካባቢ ባለ መኖሪያቸው ውስጥ እንደሆነ ይታወቃል። ሳንሱቺ የበርማ የአሁኗ ማንማር የዲሞክራሲ ተምሳሌት ተደርገው ነው በመሪነት በመላው ዓለም የሚታወቁት። ዜናው አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22ና በ25 ሜትር ባንዶች የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። አድማጮች ለምሽቱ በርከት ያሉ ዘገባዎችና ቅንብሮች አሉን። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። አድማጮች አሁን በቀጥታ ወደዛው ወደ ዕለቱ አብይ ርዕስ።
በሰሜን ወሎ ዞን በወልዲያ በመርሳ በቆቦና በሌሎች የዞኑ ከተሞች የሚታሰሩ ሰዎች ቁጥር በየቀኑ እየጨመረ መሆኑን ነዋሪዎች ለአሜሪካ ድምፅ ተናግረዋል። የክልሉ መንግስት ሕይወት በማጥፋት አካል በማጉደልና ንብረት በማውደም የተጠረጠሩ ያላቸውን ግለሰቦች በቁጥጥር ስር ማዋል መጀመሩ አረጋግጧል። የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ አቡነ ቄርሎስ ረዳት፣ ሊቀ ጳጳስ አቡነ ኤርሚያስ የክልሉ መንግስት ጉዳዩን በጥንቃቄ ተከታትሎ ዘላቂ መፍትሄ እንዲሰጥ ሀገረ ስብከቱ ማሳሰቡን ለአሜሪካ ድምፅ አስረድተዋል። ጽዮን ግርማ ዝርዝሩን ይዛለች።
በሰሜን ወሎ ዞን በወልዲያ ከተማ የጥምቀት በዓል በተከበረ ማግስት ጥር 12 2010 ዓ.ም በተከበረው የቃና ዘገሊላ በዓል እየተከበረ ባለበት ወቅት በጸጥታ ኃይሎች የተገደሉ ወጣቶች ጉዳይ የቀሰቀሰው ቁጣና ተቃውሞ የዞኑን ሌሎች ከተሞች ጭምር ውጥረት ውስጥ መክተቱን ሰሞኑን ስንዘግብ መቆየታችን ይታወሳል። በወልዲያ ከተማ ነዋሪ የሆነና ሁኔታውን በቅርብ እየተከታተለ መሆኑን የገለጸልን ማንነቱን እንድንደብቅ የጠየቀው ወጣት በወልዲያ ዛሬም ከፍተኛ አሰሳና እስር መኖሩን ገልጾልናል።
ከሶስት ቀን እስከ አራት ቀን ባለው ጊዜ ውስጥ የታሰሩ ወጣቶች የት እንዳሉና የት እንደገቡ የታወቀ ነገር የለም። ቤተሰብ ሁሉ እየተሰቃየና እየተላቀሰ ነው ያለው። ከዛ በመሀል ላይ የሃይማኖት አባቶችን እናንተ ምንድን ነው የምትሰሩት? ከዚህ በፊት እናንተ እኛ እናረጋጋለን ሰላም እንፈጥራለን ብላችሁ ነበረ። አሁን ስለዚህ ልጆቻችን የገቡበትን ቦታ አላወቅንም ብሎ ወደ ጥያቄ ይገባላቸው። ከዛ እነሱም ችግር የለውም ብሎ እነሱ ጋር ሄዱና ተነጋገሩ። ከተነጋገሩ በኋላ የሃይማኖት አባቶች እንደዚህ ሆነ ችግር ያለባቸው እንደ ችግራቸው ይፈቱልን ብሎ ሲሏቸው፣ አይ አብዛኛዎቹ መረጃ አግኝተንባቸዋል፣ መረጃ ተጨባጭ መረጃ ስላገኘ ልንለቃቸው አንችልም ብሎ የሃይማኖት አባቶችን መለሷቸው። አብዛኛው አሁን የት እንዳለ አይታወቅም። ትላንት ወደ የመሳሰሩት የሉም። ዛሬ በተጨማሪ አብዛኞቹ ተጫስሯቸዋል። ወዴት እንደሚወስዳቸው መስሎ አይታወቅም።
አያይዞም በወልዲያ ከተማ የፌዴራል አድማ በታኝና ልዩ ፖሊስ እየተንቀሳቀሰ መሆኑን ገልጾ የተጀመረም የስራ ሆነ የንግድ እንቅስቃሴ የለም ብሏል። በተያያዘ በመርሳ ከተማ በዋና መንገድ ላይ ከሚንቀሳቀሱት ተሽከርካሪዎች በስተቀረ ምንም የንግድ እንቅስቃሴ እንደሌለ የገለጸልን የከተማው ነዋሪ እስሩ ዛሬም ቀጥሏል ብሏል። እንዲሁም ዛሬ ከክልል የመጡ ባለስልጣን በመሩት ስብሰባ የሀገር ሽማግሌዎች፣ የቤተ ክርስቲያን አባቶች ከነዋሪው ጋር ውይይት ማድረጋቸውን ገልጾ በውይይቱ ላይ ነበርኩ ብሏል። እንዲሁም በዛ ላይ የተነሱትን አንኳር ጉዳዮች ነግሮናል።
ለምን የትግራይ ብሔረሰብ ቤቶች ሊጠቁ ቻሉ በሚለው ምክንያት ላይ ምክንያቱም እናንተ ከኛ ይልቅ በትግራይ ብሔረሰብ ላይ ከፍተኛ የሆነ የበላይነት እየታየ እና የዛ የበላይነት እናንተ አገልጋይ ስለሆናችሁ በአዴን በዛ ጥላቻ በህብረተሰቡ ላይ ጥላቻ እንዲፈጠር አድርጋችኋል፣ መንስኤ ሆናችኋል የሚል ነበር ህብረተሰቡ ሲያነሳ የነበረው ጥያቄ። ና ያሁም እኛ እዚህ ቁጭ ብለን ልጆቻችን ስራ አጥተው ተመርቀው ተምረው መጥተው ግን ከትግራይ መጥተው ልጆች እዚህ ይቀጠራሉ። የእኛ ልጆች እዚህ ስራ ፈተው ነው ያሉት፣ ጠቃሚ ሆነው ቀሩ። ለዛ ነው እዚህ በወዘኒ ስራ ፈት በዛ ስርዓት በዛ ያ ንቅናቄ ነው ለዚህ ያበቃው። እንደገና ብአዴን ደግሞ በአማራው ላይ የቆመ ነው እንጂ ለአማራው የቆመ አይደለም የሚሉ ነገሮች ናቸው በተደጋጋሚ ሲነሱ የነበሩት፣ ከታሰሩ ይፈቱ ከሚለው ጥያቄ ውጭ ማለት ነው። አጠቃላይ ዋናው መደምደሚያ የታሰሩ ይፈቱ የሚል ነው። ነገር ግን ከላይ ከአመራር ሲሰጥ የነበረው የታሰሩትን አንፈታም የሚል መልሱ ተሰጡ። ባለመግባባት ነው የተለያዩት። እያጣራን በወንጀል ላይ የተሳተፉትና ያልተሳተፉትን እያጣራን የምንለቀው የሚል መልስ ነው የሰጠው።
በቆቦ ከተማ ያነጋገርናቸው ነዋሪ በከተማው አንዳንድ የንግድ ቤቶች ተከፍተው ስራ መጀመራቸውን ገልጸው ወጣቶች በብዛት መታሰራቸውን ተናግረዋል። የሰሜን ወሎ ሀገረ ስብከት የብፁዕ አቡነ ቄርሎስ ረዳት ጳጳስ አቡነ ኤርሚያስ በዞኑ የተፈጠረው ቀውስ እንዲረግብ ቤተ ክርስቲያኗ የራሷ ሚና እየተጫወተች ነው ይላሉ። ጥር 12 ቀን በወልዲያ የተፈጸመውን ሁኔታ በተመለከተ ሀገረ ስብከቱ ድርጊቱን ማውገዙን ተናግረዋል።
እንደ አጠቃላይ እንደ ሲኖዶስ እንዲህ ነው ልልሽ አልችልም። እንደኛ እንደ ሀገረ ስብከት ግን ድርጊቱን ፈጽሞ አውግዘናል። ለድርጅቱ መንስኤ የሆነውን ወቅታዊም ሆነ ዘላቂ ምክንያትን አንስተን መንግስትን አሁንም ወቅሰናል። እንዲያስተካክልን ጩኸናል፣ አዝነናል። ቤተ ክርስቲያናችን ተደፍራለች፣ የማይደረግ ድርጊት ተፈጽሟል። ያውም በቂ ምክንያት የለም። በዚህ ሰዓት አስለቃሽ ለማፈንዳት ጥይት ለመተኮስ የሚያስችል ነገር በሌለበት የመደረጉ እጅግ ስህተት ነው ብለን አቅርበናል። አጣርቶ መንግስት ቤተ ክርስቲያኗን ይቅርታ እንዲጠይቅም ይሆናል። ይህንን የማጣራት ስራ እየሰራ ነው። እንደ ሀገረ ስብከት አሁን መስራት ያለብን በሀዘን የተጎዱ ሰዎችን ማጽናናት ነው፣ መምከር ነው። ወጣቱ በዚህ ምክንያት አላስፈላጊ መስዋዕት እንዳይከፍል የማረጋጋት ስራ ነው አሁን በእኛ በሀገረ ስብከት ደረጃ የሚጠበቅ። ይህንን እያደረግን ነው ያለ ነው።
አቡነ ኤርሚያስ አያይዘው ጉዳዩን ሲከታተሉት የግጭቱ መንስኤ የበዓል ዕለት የተከሰተ ብቻ እንዳልሆነ ይናገራሉ።
መቼም መንስኤው በቀደም ጥር 12 ላይ የጸጥታ አካላት በመቅረባቸው ብቻ አይደለም። ዘላቂ የሆነ መንግስትና ህዝብ ያልተግባባባቸው ነገሮች እንዳሉ ያመላክታል። ስለዚህ እኔ ህዝቡ ድንጋይ በመወርወርም ሌላም በማድረግ የስርዓት ለውጥ ማምጣት አይችልምና በሰለጠነ መንገድ በሰላማዊ መንገድ ያንድም ወገን ደም ሳይፈስ ጩኸቱን ቢያቀርብ ጎደለ፣ እንደ ሀገር ይሄ መደረግ ነበረበት የሚለውን ማቅረብ እንዳለበት ነው የምናሳስበው። አሁን ወጣቱን አፍህን ለጎም ዝም በል አንልም፣ ግን የት አታፍርስ፣ ወገን ላይ ድንጋይ አትወርውር፣ ህይወት አታጥፋ። የዚህ ውጤት መልሶ አጥፍ የተባለውን አብሮ ማጥፋት ነው እና አገርን ባዶ ማስቀረት ነው እያልን ነው የምንመክረው። ሊሆንም የሚገባው ይህ ነው በዚህ ሰዓት እያልን እናምናለን።
ቀውስ እንዳይከሰት ህዝቡን እንደሚያረጋጉ ሁሉ የመንግስት ባለስልጣናትም ቤተ ክርስቲያኒቱ እንዳነጋገረች ገልጸውልናል።
ርዕሰ መስተዳድሩ መጥተው አናግረውናል። ዞናችን ላይ መጥተዋል፣ አናግረውናል። ዘላቂ የሆነ ለችግር መንስኤ ነው ያልነውን በዝርዝር አሁን አልዘረዝርልሽም አንስተን ተናግረናል። ለጊዜው መንስኤ የሆነውንም ነገር አንስተናል። እንዳጠቃላይ እንደ መንግስት በእነዚህ ችግሮች በተለይም ብሔርን ከብሔር ጋር ሊያለያዩ የሚችሉ ስርዓቶችን ሊያስተካክል ይገባል። ምክንያቱም ተሞከረ፣ ታየ፣ በብዙ ክልሎች እና ክልሎች ላይ ችግር እየፈጠረ ነው ያለው። ይሄ ስርዓት ቢፈተሽ መጽሐፍ ቅዱስ አይደለምና ሰዎች ያዘጋጁት ነው። ሰዎች አሁንም ደግሞ ሊያዘጋጁት የሚችል ነው ብለናልና አሁንም መንግስት ይህን እንዲሰራ ነው። በጊዜው በሰዓቱ በሆነው ነገር ግን ግጭቱ የተፈጠረው እንደኛ በእኛ ወጣት ስህተት ወይም ደግሞ ለሃይማኖት ለበዓል በወጡ ምዕመናን ምክንያት አይደለም። መንግስት ጸጥታ አካላቱን ማስገባት በሌለበት ቦታና ሰዓት አስገብቶ በዚህ ምክንያት ቤተ ክርስቲያኗ ተደፍታለች፣ ልጆቿንም አጥታለች። ይህንን አጣርቶ ቤተ ክርስቲያኗን ሊክስ ይገባል፣ ህዝቡን ይቅርታ ሊጠይቅ ይገባል እያልን ነው። አሁን ደግመን ያለው ይህንን ነው። ይህን ቢያደርግ ፍቅር ይመጣል፣ ስምምነት ይመጣል። ስህተትን ማመን ተገቢ ነው። እኛ እንደ ቤተ ክርስቲያን አመራር በዚህ መንገድ አጥፍታችኋል የምንባልም ከሆነ መንግስትን ይቅርታ እንጠይቃለን፣ አጥፍተናል ማለት እንችላለን። እንደዚህ ሁሉ መንግስትም ደግሞ ህዝብን በዚህ መልኩ አሳዝኛለሁ፣ ይህ ስህተት የኔ ነው ብሎ ቢጠይቅ ዘላቂ የሆነ ሰላምን ዘላቂ የሆነ ፍቅርን ያመጣልና ይህን እንዲያደርግ ነው እየጮህን ያለ ነው። በተፈጠረው ግጭት የታሰሩ ብዙ ወንድሞች አሉ። ምናልባት እኛ መቼት ተልእኮ ያለው ሀገርን የማፍረስ ወገንን የማጥቃት ፍጹም ተልእኮ ያለውን ልቀቀው አንልም፣ ይመከር ነው የምንለው። ነገር ግን ሰው ሙቷል፣ የቤተ ክርስቲያን በዓል ላይ የማይሆን ድርጊት ተፈጽሟል። በዚህ ስሜት ላይ ሆነው ቢሳደቡም ሌላም ቢያደርጉ እነዚህ ሰዎች በአፋጣኝ ይፈቱ፣ ይለቀቁ። ይህም ስንል ደረጃ በደረጃ የማጣራት ስራው ተቀላጥፎ ተሰርቶ እነዚህ ሰዎች ወደ ቤተሰቦቻቸው ቢቀላቀሉ የሚል ሀሳብ እያቀረብን ነው።
የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላሁንን የዛሬውን የዞኑን ውሎ በተመለከተ ልናነጋግራቸው በተደጋጋሚ እጅ ስልካቸው ላይ ደውለን ነበር፣ ስልካቸው አይነሳም። በሌላ በኩል የአማራ ክልል መንግስት ይህንን ሁኔታ በተመለከተ መግለጫ አውጥቷል። ከመግለጫው አጠቃላይ ይዘት ውስጥ በወልዲያ በቆቦና በመርሳ ከተሞች የዜጎች ህይወት ማለፉን የአካል ጉዳትና የንብረት ውድመት መድረሱን ገልጸዋል። የሰይወት በማለፉና አካል በመጉደሉ እንዲሁም ንብረት በመውደሙ የክልሉ መንግስት ጥልቅ ሐዘን እንደተሰማው ማስፈሯል። በመጨረሻም መንግስት የዜጎችን ደህንነት የመጠበቅና ግዴታ ኃላፊነት ስላለበት ህግ የማስከበር ስራውን አጠናክሮ ማስፈጸሙን መቀጠሉን ይፋ አድርጓል። በዚህም መሰረት የሰው ህይወት በማጥፋት አካል በማጉደል እንዲሁም ንብረት በማውደም የተጠረጠሩ ግለሰቦችን በቁጥጥር ስር መዋል መጀመሩንም ይፋ አድርጓል። በእነዚህ አካላት ላይ የተገኘው መረጃ ተጣርቶ እንደየጥፋታቸው መጠን ብይን የሚሰጣቸው ይሆናል ይላል መግለጫው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ ቀጣዩ ዘገባ እናልፋለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከትናንት በስቲያ ለተወካዮች ምክር ቤቱ ጥምር ጉባኤ ያደረጉት ንግግር በተከታተሉት አሜሪካውያን በአመዛኙ አዎንታዊ አቀባበል ማግኘቱ የተሰማ ነው። ፕሬዚዳንቱ በንግግራቸው ላይ መተባበርንና የሁለቱንም ገዢ ፓርቲዎች የጋራ ውሳኔዎች መጠየቃቸው ብዙ ሪፐብሊካንን አስደስቷል። ዲሞክራቶቹ ግን በትራምፕ እውነተኛ አቋም ላይ ጥርጣሬያቸው እንደበረታ ነው። ብሔራዊ ዘጋቢያችን ጂም መሎን ተጨማሪ አለው። ሰሎሞን አባተ።
እጅግ ጎርበጥባጣ ከነበረውና ብዙ ድምፅ ከበዛበት የትራምፕ አስተዳደር የመጀመሪያ ዓመት በኋላ ፕሬዚደንቱ ለእንደራሴዎች፣ ለሕዝባቸውም ለዓለምም ያደረጉት ንግግር የሀገራቸውን የፖለቲካ ሰዎችና ዜጎቻቸውንም ለአንድነት የሚጣራ መልእክት የጎላበት ነበር።
ሁላችንም አብረን እንደ አንድ ቡድን፣ እንደ አንድ ሕዝብ፣ እንደ አንድ አሜሪካዊ ቤተሰብ ምንም ማከናወን እንችላለን። ሁላችንም አንድ ቤት፣ አንድ ልብ፣ አንድ ዕጣ ፈንታና አንዲት ታላቋን የአሜሪካን ባንዲራ የምንጋራንን።
ይህንን የተለሳለሰ የሚመስለውን የፕሬዚደንቱን የንግግር ቃናና ከተቃዋሚው ፓርቲ ጋር አብሮ የመሥራት ጥሪ እንደራሴውን ብራያን ፊትስ ፓትሪክን ጨምሮ ሪፐብሊካኑ ወደውታል።
የሚከፈልበት የቤተሰብ የእረፍት ፍቃድ እንዲሰጥ ጠይቀዋል። ስለ መሠረተ ልማት ተናግረዋል። ስለ ሠራተኞች ሥልጠና አንስተዋል። አደንዛዥ እጾችና ቅመማ ቅመም እንዲሁም ስለ መድኃኒቶች ዋልጌ አጠቃቀም አሳሳቢ ሁኔታ ዘርዝረዋል። እነዚህ ሁሉ እኮ ታዲያ ሁለቱንም ፓርቲዎች የሚያስጨንቁ ጉዳዮች ናቸው። እኔም እንደ እውነቱ በእነዚህ ነጥቦች ላይ በማተኮራቸው በጣም ተደስቻለሁ።
ፕሬዚደንቱ በተናገሩበት ጊዜ ሁሉ ዴሞክራቶቹ ግን በአብዛኛው አላጨበጨቡላቸውም። በፕሬዚደንት ትራምፕ ልባዊነት ላይ ጥርጣሬ እንዳላቸው ነው በዚያ የጠቆሙት ያመላከቱት። እንደራሴ ጂም ማክጋቨርን ከእነዚያ ዴሞክራቶች አንዱ ናቸው።
እኒህ ፕሬዚደንት በኢሚግሬሽን ላይ የያዙት አቋም እጅግ የተካረረ ጽንፍ የነካ ነው። አመለካከቶቻቸው ጠባብ፣ ሌላ ሃይማኖት ናቂና አጥላይ፣ ዘረኛ አስተሳሰብ ያለውን የደጋፊዎቻቸውን ክፍል ለማርካት የተቀረጹ ናቸው።
ፕሬዚደንቱ ከተናገሩ በኋላ የተወሰዱ የሕዝብ አመለካከት ናሙናዎች ለጊዜው የሚያሳዩት ግን ሰው ያንን መላዘባቸውን እንደወደደላቸው ነው። ቢያንስ ለጊዜው ያሰቡት የተሳካ ይመስላል። ጥያቄው ግን ይዘልቅ ይሆን የሚል ነው። የብሩኪንግስ ኢንስቲትዩቱ ተንታኝ ጃን ሁዳክ በጥርጣሬ ነው የሚመልሱት።
ፕሬዚደንቱ ነገሮችን ለማስተካከል እንደገና ለመጀመር ፈልገው ከሆነ እንዲያ ዐይነቱን ጠባይ ከአንድ ሰዓት ቢያንስ በዚያ ምሽት ከወሰዱት ለበለጠ ጊዜ እያሳዩ መቆየት አለባቸው፣ መቀጠል አለባቸው። ይሁን እንጂ ፕሬዚደንቱ ምግባራቸውን ለተራዘመ ጊዜ ቢያንስ ለመካከለኛ ርቀት እንኳ ቢሆን የመቀየር አቅም ያላቸው ስለ መሆኑ የሚያረጋግጥልን አንዳችን ማስረጃ የለንም።
በዩናይትድ ስቴትስ የመንግሥት ፖሊሲዎች በምጣኔ ሀብቱና በሌሎችም ፈታኝ ጉዳዮች ላይ መፍትሔ ለመሻት የሚንቀሳቀሰው ዘ ተርድ ዌይ ሦስተኛው መንገድ የሚባለው መሐልተኛ የመማክርት ቡድን ባልደረባ ጂም ኬስለር በሰጡት አስተያየት እንግዲህ ትራምፕ ከንግግራቸው አንጓዎች ከየትኛውም ማረፊያ ተነስተው የመቀጠል፣ የመገንባት፣ መጪውን ጊዜያቸውን የመቀለስ ጉዳይ የራሳቸው ነው የሚሆነው ብለዋል።
Yeah, he should get a bump with the State of the Union. That happens.
አዎ ይህ ንግግራቸው አንዳች ከፍ ሊያደርጋቸው የሚችል ግፊት ሊቸራቸው ይገባል። እንዲህ አይነቱ አጋጣሚ በሁሉም ሊባል በሚችል ሁኔታ በቀደሙት ፕሬዝደንቶች ላይም ደርሷል ታይቷል። ያሁኑ ጥያቄ ግን ያ ሁኔታ ለምን ያህል ጊዜ ይዘልቃል ነው? ምን ያህል ርቀት ያስኬዳቸዋል? 7 ቀን 7 ወር?
የፕሬዝደንቱ የህብረቱ ቁመና ንግግር በኋላ ወትሮም ደጋፊዎቻቸው የነበሩት አሜሪካውያን ድጋፍ የማይናወጥ ሆኖ እንደሚቀጥል ጥርጥር የለውም። በአብዛኛው አሜሪካውያን ዘንድ ግን በታሪክ ታይቶ በማይታወቅ ሁኔታ ዝቅተኛ ነው የሚባለውን ተቀባይነታቸውን ለማንሳትና ለማስፋት ትራምፕ ብርቱ ፈተና ፊታቸው ላይ እንደተደቀነ ነው። ይህ በእንዲህ እንዳለ ከፕሬዝደንቱ ንግግር አንዳንዱን ቀነጫጭ በናንስተን ትናንት ትንታኔ የሰጡን የዳላሱ የመጣኔ ሀብት ምሁርና ፕሮፌሰር ዶክተር መሐመድ አባ ጀበል ጣሂሮ ስለ ኢሚግሬሽን ሲናገሩ የአሜሪካው ዓመታዊ የብዝሃነት ቪዛ ወይም ዳይቨርሲቲ ቪዛ ወይም ዲቪ ሎተሪ ፕሬዚደንቱ ባቀረቡት ጥያቄ መሠረት ይቆም ይሆን? እዚህ ላይ ነበር የቆም ነው። ዶክተር መሐመድ ይቀጥላሉ።
እንግዲህ ይሄ አሁን ሚድተርም ኤሌክሽን ነው 2018 እና ብዙ ነገር ሊሆን ይችላል። ዲሞክራቶች በርትተው ሃውስ ኦፍ ሬፕሬዘንታቲቭ ይወስዳሉ፣ እሱ ኦልሞስት ሰርተን ነው። ሴኔቱንም ሊወስዱ ይችላሉ።
አሃ የህግ መምሪያውን ዲሞክራቶቹ አሁን በመጪው ምርጫ የሚወስዱ ይመስልዎታል? ያምናሉ? በዚህ
ቤቱን ይወስዱታል፣ የታችኛውን
አብላጫውን ማለት ነው።
አብላጫውን ይወስዱታል፣ የላይኛውን ቤት ደግሞ ሴኔቱን፣
የህግ መወሰኛውን።
አሁን እንደምታውቀው በአንድ ብቻ ነው የሚበልጡት፣
ሪፐብሊካን 49 ለ51 ናቸው።
51 ነው። እና እሱን ከወሰዱ ዲቪ ሎተሪ የሚቋረጥ አይመስለኝም። ግን እነ ትረምፕ ያ ሳይሆን ገፍተው ያንን ነገር የሚያጸድቁ ከሆነ እንግዲህ የአሜሪካን ፖለቲከኞች መግዛትና መሸጥ ነው። የምትፈልገውን ነገር ካገኘ ሁሉም ነገር ጠረጴዛ ላይ አስቀምጠ ነው የምትደራደርበት እና ግግም ብሎ አይሞቱበትም። እና ዲሞክራቶች የሚፈልጉትን ነገር የሚያገኙ ከሆነ ለምሳሌ ይሄ በልጅነታቸው የመጡ ልጆች ያንን ሪፐብሊካኖች ጋራንቲ የሚሰጧቸው ከሆነ ኦኬ፣ በዚህ በኩል ደግሞ ይህንን እንዘጋለን ብለው ሊስማሙ ይችላሉ። እና አይታወቅም፣
ክፍት ነው።
ክፍት ነው። እንደዚህ ማለት በጣም አስቸጋሪ ነው።
ሌላው ዶክተር መሐመድ ማነሳሉት አንድ ጥያቄ የፕሬዚደንት ዶናልድ ትራምፕ የኢየሩሳሌምን የእስራኤል ዋና ከተማነት እውቅና አስመልክቶ የተባበሩት መንግስታት ድርጅት አባል የሆኑ ከመቶ በላይ ሀገሮች ይህንን የዩናይትድ ስቴትስን አቋም ተቃውሞ ውሳኔ በማሳለፋቸው ፕሬዚደንት ትራምፕ ቅር ተሰኝተዋል፣ በትናንትናው ንግግራቸውም አንስተዋል። ስለዚህ የአሜሪካ ግብር ከፋዮች ከ20 ቢሊዮን ዶላር በላይ እርዳታ ለነዚያ ሀገሮች መስጠታቸውን በ2016 ዓ.ም አስታውሰው የአሜሪካ ግብር ከፋይ ገንዘብ ለወዳጆቻችን ለአሜሪካ ጥቅም ማስከበሪያ እንጂ ለጠላቶቻችን እንዲሰጥ መፍቀድ የለብንም ብለው ጠይቀዋል። እንደውም ሕግ እንዲያወጣ ሁሉ ነው የጠየቁት። ይህንን እንዴት ነው የሚያዩት እርሶ?
እንግዲህ ሰለሞን፣ የአሜሪካን ፖለቲካ ማወቅ የሚያስፈልግ ይመስለኛል። ይህን ጥያቄ ለመመለስ ፕሬዚደንት ትራምፕ ሌሎች የአሜሪካን ፕሬዚደንቶች እነ ሬገን እንኳን ያላደረጉትን ነገር የአሜሪካን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም ለማዘዋወር ወስነዋል። ይሄ እንግዲህ አንደኛ አብዛኞቹ ኤምባሲዎች ኦልሬዲ እሳቸው እንደሚሉት ከሆነ ኢየሩሳሌም ነው ያሉት እና ዲፋክቶ የእስራኤል ካፒታል ኦልሬዲ ኢየሩሳሌም ነው
በመሰረቱ ማለት ነው።
ያ በመሰረቱ እና እሳቸው የሚሉት ሌላው ደግሞ እሳቸው የተመረጡበትና ፕሮሚስ ያደረጉትን ነገር ፉልፊል ማድረግ ይፈልጋሉ ቤዝ ስላላቸው። ይሄ ደግሞ የእሳቸው ደጋፊዎች የፕሬዚደንት ትራምፕ ኮር ደጋፊዎች እንደዚህ አይነት ነገር የሚወዱ ሰዎች ናቸው። በጣም ወግ አጥባቂዎች፣ ስለ እስራኤል ነገር በጣም የሚቆረቆሩ እና ስለ ሌላው ስለ ፓለስታይን ብዙም የማያሳስባቸው ሰዎች ናቸው እና እነሱን ለማስደሰት የሚያደርጉት ነገር ነው። ይሄ ሬድ ሚት እንደሚሉት ያንተን ቤዝ ለማስደሰት በየሁለት ሶስት ወሩ የሆነ ስጋ ቆርጠህ ትጥልላቸዋለህ እና ይሄ ቤዛቸውን ለመያዝ እና ለማጠናከር በተለይም ይሄ ሚድተርም ኢሌክሽን አለ አሁን 2018 እና የእሳቸው ቤዝ እንዳይከዳቸው ለማድረግ የሚያደርጉት ነገር ነው። ሌላው ደግሞ የእሳቸው አማካሪዎች ማን ናቸው የሚሉትን ማየት በጣም አስፈላጊ ነው እና የእሳቸው አማካሪዎች በጣም ወግ አጥባቂዎች፣ ዓለም ምን ይላል ለሚለው ነገርም ብዙም ደንታ የሌላቸው ሰዎች ናቸው። እና እነሱ የሚሉት እስራኤል ለአሜሪካን ሴኩሪቲ በጣም አስፈላጊ ናት እና ማድረግ የሚገባንን ነገር በሙሉ እናደርጋለን። አቅም ስላለን ሌላው ሰው ቢንጫጫ ምንም ፋይዳ የለውም እና it's the right thing to do ትክክለኛ ነገር ስለሆነ ሌሎች ፕሬዝዳንቶች ያላረጉት ለፖለቲካ ብለው ነው። ነገሩ ትክክል ነው አይደለም ሳይሆን እኛ ደግሞ ለፖለቲካ ደንታ የለንም አይነት ነገር ነው እና ይሄም እንግዲህ አለም ተንጫጭቶ ዝም ይላል። እስራኤል የፓለስታይንን መሬት ስትይዝ እስካሁን ሬዞሉሽን አለ ወረቀት ላይ መሬት መመለስ አለባት ምናምን የሚል እና አልተመለሰም። ዌስት ባንክ ቤት እየገነቡ ነው እስራኤሎች እና ይሄም እንደዛው ነው። አሜሪካ ጉልበት ስላላት ገንዘብ ስላላት አንፎርቹኔትሊ ምንም ማድረግ ኦር ፎርቹኔትሊ ይህን ነገር የምደግፍ ከሆነ ምንም ማድረግ አይቻልም። ካንስኩዌንሱ ምን ይሆናል እንግዲህ ፓለስታይን እና እስራኤል የሚነጋገሩ ከሆነ ሁሉም ሰው ይህን ይረሳል። የፓለስታይን ደግሞ የነሱ ስቴት ምስራቅ ኢየሩሳሌምን ዋና ከተማ ማድረግ ነው የሚፈልጉት እና አሁን ስንሰማ ትራምፕ ምስራቅ ኢየሩሳሌምን የፓለስታይን ዋና ከተማ እንድትሆን ይደግፋል ነው የሚባለው እና ያ ከሆነ ደግሞ ይሄ ጫጫታ ይቆማል ማለት ነው እና ሞር ፕራግማቲክ ነው የሚመስለው የሱ አፕሮች እና ምናልባትም ይሄ የሚናቅ ሰውዬ በእስራኤል እና በፓለስታይን መካከል in some weird way so ባልጠበቀው አይነት ሁኔታ ሰላምን ማምጣት ይችል ይሆን የሚል ጥያቄ ብዙ ሰው ጭንቅላት ውስጥ ቀስቅሷል።
አንድ ደግሞ ሌላው ማንሳት የምፈልገው ጉዳይ ለዚህ አሁን ለሚታየው እድገት የምጣኔ ሀብት እድገት አሜሪካ ውስጥ ቅድም እርሶ ለተቃቀሷቸው ለስራ አጥነቱ ቁጥር መጨመር ለመሳሰሉት ሁሉ የእርሳቸው አስተዳደር ያደረገው እንደሆነ ነው። ባለፈው አንድ አመት ውስጥ የተደረጉ ስራ ፈጠራዎችና የመሳሰሉት ሁሉ እንደሆኑ ነው እየተናገሩ ያሉት። ለሁሉም አሁን እየታዩ ላሉት ለውጦችና መሻሻሎች ብዙውን ክሬዲት ወስደዋል፣ ብዙውን የራሳቸው አድርገዋል ሚስተር ትራምፕ። ይሄን አካሄዳቸውን እርስዎ እንዴት ነው የሚያዩት እንደ አንድ ምሁር እንደ አንድ ፖለቲከኛ?
ወይል ሰለሞን፣ ይሄ በተለይ ይሄ የአክሲዮን ገበያ ስታክ ማርኬት በሳይኮሎጂ ነው የሚመራው። ሳይኮሎጂ ማለት የኢንቨስተሮች ሳይኮሎጂ፣ ወደፊት እንዴት ይሆን ይሆን፣ የቢዝነስ ሁኔታው እንዴት ይሆናል፣ እንደዛ አይነት ሳይኮሎጂ ያለው ገበያ እና
በየቀኑ በየሰዓቱ በየደቂቃው የሚለዋወጥ ነው። እንደ ንፋሱ ሁኔታ እያየ ከፍ ዝቅ የሚል ነው የአክሲዮን ገበያው። ትክክል ነው፣
በትክክል እና ፕሬዚዳንት ትረምፕ ተመርጠው ኦልሞስት ኦቨርናይት ነው ያ ገበያ ቫሊዩ መጨመር የጀመረው።
ወዲያው አሻቀበ፣
ወዲያው አሻቀበ። ይሄ ደግሞ ሳይኮሎጂ ነው እና አሁን በፊት ያልደረሰበት ቴሪቶሪ ደርሷል ይሄ የአክሲዮን ገበያ እና እሳቸው ክሬዲት መውሰዳቸው እንግዲህ ትክክል አይደለም። ሁሉንም ነገር እኔ ነኝ ያደረኩት ማለት አይቻልም። ምክንያቱም አንድን ፖሊሲ ዛሬ ስራ ላይ አውለህ ውጤቱን ለማየት ይሄ $20 trillion ገበያ ነው አሜሪካን ማለት ጊዜ ይወስዳል። አንድ አመት እንኳ አይበቃውም፣ 3-4 አመት ወስዶ ከዛ በኋላ ነው ውጤቱን የምታየው። እና ይሄ አሁን የምናየው ነገር በፊት ከፕሬዚደንት ኦባማ በፊትም የተጀመረ ሊሆን ይችላል እና ፕሬዚደንት ኦባማ ደግሞ ብዙ ነገር አድርጓል። ይሄ ሁሉ ተደማምሮ ውጤቱን አሁን የምናየው። ፕሬዚደንት ትራምፕ እዚህ ውስጥ ምንም ቦታ የለው ማለት አይደለም፣ አለው። ሰውየው ቢዝነስማን ነው፣ የንግድ ሰው ነው፣ ንግድን ያውቃል። የእሱ ፖሊሲ ለንግድ የሚሆን ነው። ይሄ ሁሉ ሰውን ሞራል በጣም የኢንቨስተሮችን ሞራል በጣም ጨምሮ ሳይኮሎጂ ነው እንግዲህ እና ገበያው ፕሬዚደንት ትራምፕ ከተመረጠ በቃ ገበያ ጥሩ ይሆናል። ከዋሽንግተን የሚመጣ ፖሊሲ በሙሉ ቢዝነስን የሚጠቅምና ቢዝነስን ወደፊት የሚገፋ ነው የሚል ጭንቅላታቸው ውስጥ አድሯል እና ይሄም በተጨማሪ ገበያ እንዲነሳ አድርጓል። ያ ያስፈልገዋል።
ዳው ጆንስ እና ናስዳክ እኮ ታይቶ የማይታወቅ ጣሪያ ነው እየነኩ ያሉት።
በትክክል ያ ያስፈልገዋል። ግን ቅድም እንዳልኩት ሰለሞን፣ ይሄ የታክስ ከት
ፕሬዚደንት
ትራምፕ አረኩ ከሚሏቸው ነገሮች ዋናው ይሄ የቀረጥ ቅናሽ ነው። ከ35 ማርጂናል ታክስ ሬት ወደ 20 ይሄ ትልቅ ነው። ግን ትልቅ ግን ነው ይሄ የእሳቸው ራሳቸው ኮንግሬሽናል ባጀት ኦፊስ ይሄ ነገር ወደፊት ከጥቅሙ ጉዳቱ ይበልጣል በገንዘብ ሲተመን ብሎ ተናግሯል እና ያንንም መርሳት የለብንም። ሌላው ደግሞ እሳቸው ብዙ ጊዜ የሚያነሱት እና በካምፔን ላይ የሚናገሩት ይሄ ኢንፍራስትራክቸር
መሰረተ ልማት ማለት ነው።
መሰረተ ልማት አሜሪካን መልሶ መገንባት፣ ያረጁ ድልድዮችን መቀየር፣ መንገድ እንደገና መስራት፣ 1.5 trillion dollars እጠይቃለሁ ነው ያሉት ትናንትና ሲናገሩ። ይሄ ትልቅ ገንዘብ ነው 1.5 trillion ማለት እና ይሄንን ገንዘብ የሚያገኙ ከሆነ አንደኛ እዳው ይጨምራል ማለት ነው። አሜሪካ ኦሬዲ 20 trillion ዶላር እዳ አለባት እና ይሄንንም ወለዱንም እዛ ላይ ትጨምራለህ ማለት ነው። ከዛ በኋላ ምን እንደሚሰራ እና አለን ብዙ ዌስት ኤንድ አቢዩዝ አለ። እንግዲህ እንደዚህ አይነት ገንዘብ ሲወጣ አንተ ጉድጓድ ትቆፍራለህ፣ ጓደኛ አፈር ይመልስበታል፣ ሁለታችሁም ፔቼክ ታገኛላችሁ። እንደዛ አይነት ስራ ነው ከዋሽንግተን የሚወጣ ስራ እና ወደፊት የምናየው ነው። ዲሞክራቶች ምናልባትም ሽንጣቸውን ገትረው ነው ይሄ ትልቅ ገንዘብ ነው ይህን ያህል አንሰጥህም የሆነ ያህል እንሰጥሃለን ብለው ሊከራከሩ ይችላሉ። እነዛም ይሆን ይመስለኛል። ግን 1.5 trillion የሚሰጣቸው ከሆነ ይሄ በጣም ትልቅና ሌላ እዳ ውስጥ አሜሪካን የሚከት ነው። ሌላው ሳልጠቅስ ማላልፈው ይሄ አጥር 2000 ማይል አጥር ከፓሲፊክ ውቅያኖስ እስከ ቴክሳስ ሎሬዶ 2000 ማይል ነው ቦርደሩ፣ ጠረፉ ማለት ነው
በሜክሲኮ እና በዩናይትድ ስቴትስ መካከል ነው
መሀል ያለው። ፕሬዚደንት ትራምፕ ይሄንን ፕሮሚስ ያደረኩትን ቃል የገባሁትን አጥር እሰራለሁና 25 ቢሊዮን ዶላር ስጡኝ ነው የሚሉት። ዲሞክራቶች ደግሞ በልጅነታቸው የመጡ ልጆችን ወደ ሀገራቸው እንዳይመለሱ ጋራንቲ የምትሰጥ ከሆነ ትንሽ ገንዘብ እንሰጥሃለን ነው የሚሉት። ያንን ኔጎሽት ያደርጋሉ። ሆፕፉሊ በሚቀጥሉት 2-3 ወራት ያ ነገር እልባት የሚያገኝ ይመስለኛል። ይሄ በልጅነታቸው የመጡ ልጆች
ብዙውንም አሁን ሰሞኑን እያነጋገረ ያለ መንግስቱን ሲያዘጋ ሲያስከፍት የነበረና አሁንም ጥቂት ቀናት በቀሩት ድርድር እስከ ፌብሩዋሪ 8 ድረስ የተራዘመ ጉዳይ ነው እና እሱ ቅድሚያ የሚሰጡትም ይመስለኛል። እንግዲህ በሰሞኑ ንግግራቸው
ትክክል።
ዶክተር መሐመድ አባ ጀበል ጣሂሮ ለጊዜውና ለማብራሪያው እጅግ በጣም አድርጌ አመሰግናለሁኝ። በአድማጮች ስም ደህና አምሹ።
ኦኬ፣ ሰለሞን አመሰግናለሁ እድሉን ስለሰጠኝ።
ወደ ተከታዩ የመጽሔት ርዕስ እንሻገራለን አድማጮች። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኖች የአገሪቱ ከፍተኛው የሕግ አስከባሪ ባለስልጣናት በእሳቸው ላይ አድሏዊነት እንደነበራቸው የሚያሳይ ነው የሚሉትን ምስጢራዊ ማስታወሻ ይፋ መውጣት ጉዳይ ላይ ከፌዴራሉ ምርመራ ቢሮና ከፍትህ ሚኒስትሩ ጋር እሰጥ አገባ ተያይዘዋል። በዩናይት ስቴትስ ምክር ቤት የስለላ ጉዳዮች ኮሚቴ ዋናው ዲሞክራት አባል በበኩላቸው ወደ ዋይት ሀውስ የላኩት ለምክር ቤት አባላቱ ያሳዩትንና ድምፅ ተሰጥቶ ይለፍ የተባለውን ሳይሆን የቀያየሩትን ማስታወሻ ነው ብለው ሪፐብሊካኑን የኮሚቴው አባላት ወንጅለዋል። የአሜሪካ ድምጾቹ ኬን ብሬድማየር፣ ክሪስ ሃና እና ማይክል ብራውን ያጠናቀሯቸውን ዘገባዎች ጨምቃ ቆንጅታየ ተከታዩን ይዛ ቀርባለች።
ከጥቂት ሳምንታት በፊት ባረቀቁት በሪፑብሊካኑ ኮንግረስማን ዴቪድ ኑኔዝ ስም ኑኔዝ ሜሞ፣ የኑኔዝ ማስታወሻ ተብሎ የሚጠራው ሰነድ የፍትህ ሚኒስቴር ካምናው ፕሬዝደንታዊ ምርጫ አስቀድሞ ከሩሲያ ወኪሎች ጋር ግንኙነት ሳይኖራቸው አይቀርም የተባሉ አንድ የሚስተር ትራምፕ አማካሪ በሚስጥር ለመሰለል የፍርድ ቤት ፈቃድ ለማግኘት ያደረጋቸውን ጥረቶች በዝርዝር የያዘ ነው የተባለው ነው። ፕሬዝደንት ትራምፕ ማስታወሻው ይፋ እንዲሆን ይፈልጋሉ።
ማስታወሻውን እንልቀቀው። በደንብ ነው፣ አታስብ፣ ይለቀቃል 100%።
ፕሬዝደንቱ ማክሰኞ ማታ ዓመታዊ የሀገሪቱ ሁኔታ መግለጫ ስቴት ኦፍ ዘ ዩኒየን ንግግራቸውን ባሰሙበት አዳራሽ ከደቡብ ካሮላይናው ሪፐብሊካን የተወካዮች ምክር ቤት አባል ጄፍ ደንካን ጋር ሲነጋገሩ ነው የተሰሙት። ዋይት ሀውስ ዛሬውኑ ማስታወሻውን ሊለቀው እንደሚችልም እየተሰማ ነው። ጉዳዩ ከዩናይትድ ስቴትስ ፕሬዝደንት ጋር እጅግ በጣም ያልተለመደ ፍጥጫ አስነስቷል። ራሳቸው ፕሬዝደንት ትራምፕ የሾሟቸው ዲሬክተር ክሪስቶፈር ሬይ የሚመራው የፌዴራል ምርመራ ቢሮ የማስታወሻው ትክክለኝነት ላይ ከፍተኛ ስጋት እንዳለው አስታውቋል። ዲሬክተር ሬይ እና ምክትል ጠቅላይ አቃቢ ሕጉ ሮድ ሮዝንስታይን በዚህ ሳምንት ከፕሬዝደንት ትራምፕ ዋይት ሀውስ ዋና ጽህፈት ቤት ሹም ጃን ኬሊ ጋር ባካሄዱት ስብሰባ ዋይት ሀውስ ማስታወሻውን ይፋ እንዳያወጣ ሁለቱም አጥብቀው አሳስበዋል። ይህ በዚህ እንዳለ በተወካዮች ምክር ቤት የስለላ ኮሚቴ ከፍተኛው ዲሞክራት አባል ኮንግረስማን አደም ሺፍ ሪፐብሊካኑ የኮሚቴው አባላት ለምክር ቤቱ አባላት ያሳዩትንና ይለቀቅ ተብሎ ድምጽ የተሰጠበትን መልአክ ሲገባቸው እነሱ ግን ማስታወሻውን ቀይረው ለዋይት ሃውስ ልከዋል ሲሉ ወንጅለዋል። ኮንግረስማን ሺፍ ለሪፐብሊካኑ የስለላ ኮሚቴው ሊቀመንበር ዴቪን ኑኔዝ በላኩት ደብዳቤ ማስታወሻው ላይ የይዘት ለውጥ መደረጉን ትናንት ረቡዕ ማታ ደርሰንበታል ብለዋል። የተደረገውን ለውጥ ዲሞክራቶች አላነበቡም አላጸደቁም፣ ይህ ደግሞ በጥልቅ የሚያሳስብ ነገር ነው ብለዋል አደም ሺፍ። የተካሄዱት ለውጦች በሰነዳች ውስጥ ያሉትን ጥልቅ የሆኑ ማዛባቶችና ከእውነት የራቁ ክፍሎች ያላስተካከሉ ከመሆናቸውም በስተቀር የተደረገው ለውጥ ግን መጠነ ሰፊ ነው ብለዋል አደም ሺፍ። የኮንግረስማን ኑኔዝ ቃል አቀባይ ባወጡት የምላሽ መግለጫ ወደ ዋይት ሃውስ የተላከው ሰነድ ጥቃቅን ማረሚያዎች የተደረጉበት እንደሆነ ገልጸው ዲሞክራቶቹ የሚፈልጉት በማስታወሻው ውስጥ የተዘረዘሩትን ጥፋቶች ትኩረት እንዳያገኙ ለማድረግ ነው ብለዋል። ስለ ሰነዱ ትክክለኝነት ስጋት እንዳለው የገለጸው የፌዴራሉ ምርመራ ቢሮ ባለ አራት ገጹን ሰነድ ለመገምገም በቂ ጊዜ ሳናገኝ ኮሚቴው ይለቀቅ ብሎ ድምጽ ሰጥቶበታል ብሏል። የሰነዱ መለቀቅ ከባድ መዘዝ እንደሚያስከትል እየተነገረ ነው። የስነ ምግባር ጉድለት ደርሷል ተብሎ የሚቀርብ ማናቸውም ውንጀላ ፕሬዝደንቱ፣ ዋና ዋናዎቹ የኤፍቢአይ እና የፍትህ ሚኒስቴር ኃላፊዎች ምናልባትም እሳቸውንና ከሩሲያ ጋር ተመሳጥረው እንደሆን እየመረመሩ ያሉትን ልዩ አቃቢ ሕጉን ሮበርት ሙለርንም ጭምር እንዲባረሩ ለመጠየቅ ምክንያት ይሰጣቸዋል ተብሏል።
አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
አሁን በዚህ ክፍል ቀዳሚ ወዳደረግነው እንዳንል አዲሱ ብዙ ገብተናል፣ ወደ ተከታዩ ቅንብር እንለፍ።
ቀደም ሲል የወሎውን ቀውስ የተመለከተውን ዘገባ ስናቀርብ ጠቀስ አድርገነዋል። በድረ ገጾችና በማኅበራዊ መገናኛ ላይ በመጻፍ የሚታወቀው ጦማሪና የሰብአዊ መብት አራማጅ ወይም አክቲቪስት ዘላለም ወርቅአገኘሁ ከ3 ዓመት ከ7 ወር እስራት በኋላ ተለቋል። ስለ እስር ሁኔታው አጠር ያለ ቆይታ ከጽዮን ግርማ ጋር አድርጓል።
ዘላለም ወርቅአገኘሁ እናመሰግናለን፣ ለቃለ ምልልስ ፈቃደኛ ስለሆንክ እንኳን ከእስር ተፈታህ እንላለን። የኢንተርኔት አምደኛ ወይም በኢንተርኔት ላይ ጽሁፍ በማቅረብ ጦማሪ ዘላለም ወርቅአገኘሁ እየተባለ እኛም ዘገባ ስናቀርብ ነበር እና መቼ ነው የተፈታኸው? እንዴት ነው የተፈታኸው?
አመሰግናለሁ። ያው ኢንተርኔት አስተዋሳችሁ ስለጠየቃችሁ ጥር 21 ቀን የተሰጠሁት ያው ፍርድ ቤቱ የፈረደብኝን 5 ዓመት ከ4 ወር ጊዜ በአመክሮ 3 ዓመት ከ7 ወር ታስሬ ጨርሼ ነው የወጣሁት።
እንደው የክስህን ሂደት ወደ ኋላ ለማስታወስ ያው ካንተ አንደበት አሁን ተፈታሃል እና በምንድን ነው ተከሰህ ለእስር የበቃኸው?
አቃቤ ሕግ ክሱን ያቀረበብኝ ከግንቦት 7 ጋር ለማገናኘት እና ታይም በተለያየ ጊዜ ለአካዳሚክ ፐርፐስ አዲስ አበባ ዩኒቨርሲቲ የማስተርስ ትምህርት በመማርበት ወቅት ያዘጋጃቸውን የተለያዩ ጽሁፎች ወይም ጥናቶች በተለያየ ጊዜ ፌስቡክ ላይ ወይም ከተለያዩ ጓደኞች ጋር የኢትዮጵያን የፖለቲካና የተለያየ ኢኮኖሚ የሰብአዊ መብት ሁኔታ በውይይት መልክ በንግግር መልክ የተለዋወጥኳቸውን ጽሁፎች በማያያዝ ከግንቦት 7 ጋር አያይዘው ነበር ክሱ ተመስርቶ የነበረው።
ለዚህ ክስ መከራከሪያ አቅርበህ ስትከራከር ነበረ ተቃውመህ ክሱን? ተቃውሞ የተከራከርክባቸው ምክንያቶችም እንደዚሁ በዘገባ ሲወጡ ነበረ። እሱን ጨምረህ አንተ ግን ከመታሰር በፊት ምን አይነት ሰው ነበርክ?
በአብዛኛው ብዙ ሰው የማያውቀኝ ፐብሊክ የሚባል ፊገር አልነበርኩም። እንደ ማንኛውም ተራ ዜጋ ሀገሬ ውስጥ የመናገር፣ የመጻፍ፣ ሀሳብን በነጻነት የመግለጽ እና የዲሞክራሲ ቫሊዎች እንዲያድጉ የሚመኝና የምጥር ወጣት ነበርኩኝ እና በስራም የግል ስራዬን እየሰራሁ አዲስ አበባ ዩኒቨርሲቲ የማስተርስ ዲግሪን በፐብሊክ ፖሊሲ አናሊሲስ እየተማርኩ ሬጉላር ተማሪ ሆኜ ነበር የነበረው በወቅቱ ማለት ነው።
መደበኛ ተማሪ ሆኜ ነበር የነበረው።
ከዛ ውጪ ግን ሊገልጸኝ የሚችለው የሀገሬ ጉዳይ የኢትዮጵያ ሁኔታ ያገባዋል የሚባል ዜጋ ነበር ማለት ይቻላል። የዚህ የማህበራዊ ሚዲያ መምጣት ይሄንን ያገባኛል ስሜቴን ከተለያዩ ኢትዮጵያውያን ወንድሞቼ ጋር እንድለዋወጥበት በር ከፈተልኝ። ሌላ ምንም የተፈጠረ ነገር የለም። እንደዚህ አይነት ሰው ነበር የነበርኩት። ምንም ፈጽሞ ምንም በማልጠብቀው እና እንደዚህ ወጣ ያለ ብዙ እንቅስቃሴ እያደረግኩ ባልነበረበት ወቅት ነበር የታሰርኩት። የያዙኝ አካላት እና ስርዓቱ ለእኔ የሰጠው ትኩረትና የተደረጉብኝ ነገሮች በአጠቃላይ ከኔ ጋር የሚሄዱ አይደሉም።
እስር ቤት ከገባ በኋላ እንግዲህ እንደነገርከኝ ወጣት ነህ፣ በትምህርት ላይ ነበርክ፣ ጥናቶችን ያበረከትክ ነበርና በዚህ መሃል ነው ወደ እስር ቤት የሄድከው። ይሄ እስር ቤት በወጣትነት ላይ በእድሜ ልትቀሳቀሳቸው በምታስባቸው ጉዳዮች ላይ ያሳደረብህ ተጽዕኖ ምንድን ነው?
በእርግጥ አሁን እውነቱን ለመናገር ግልጽ ነው ተጽዕኖዎች ይኖሩታል፣ ግን በጣም የተለየ ኤክስፒሪየንስ ነበር። በፊት በወሬ ነበር የምናውቀው፣ ሰብአዊ መብት ጥሰቱን በወሬ ነበረ ወይም ደግሞ ከሌለ ደረሰ እያልን ነበረ የምናየው፣ ከሌ እንደዚህ ሆነ ነበር የምናየው። እና እኔ ጋር ስትመጣ አንደኛ ሸክሙን ያቀልልሻል። እስር ቤት ውስጥ ሆነሽ ውጪ ስላለፈ ሰብአዊ መብት አታስቢ፣ ኦልሬዲ ያንን እንዳታስቢ ተገፈሻል መብትሽን። እና አንድ ሸክሙን ያቀላል። ሁለት ኢትዮጵያን ማየት የሚቻልበት ጥሩ ቦታ ነው ብዬ አስባለሁ። በአጠቃላይ በአጭሩ ለመግለጽ ኢትዮጵያን ለማየት ሀገራችን የደረሰችበትን ሁኔታ ሀገራችን ያለችበትን ሁኔታ ለመረዳት በጣም መልካም ቦታ ሆኖ ነው ያገኘው።
ኢትዮጵያን ለማየት ስትል በምን መልኩ ኢትዮጵያን ለማየት ምን አየህ?
ምን መሰለሽ ያለው አሁን እኛ እንዲህ ቦታ ወይ ይሄ ብሔር ይሄ ክልል የዚህ ምናምን እንላለን አይደል? ኢትዮጵያ ውስጥ ከሁሉም ቦታዎች ከአራቱም አቅጣጫ አዲስ አበባን መሀል ሴንተርን ጨምሮ ከሁሉም ቦታዎች በሀሳባቸው መለየት ስለ ሀገራቸው በመቆርቆራቸው ወደ እስር ቤት ከመጡ ሰዎች ጋር አብሮ ከመታሰር የበለጠ ኢትዮጵያን ለማየት የተለያዩ ሀሳቦች ምንድን ናቸው ሀሳቦቹ ያሉት ሀሳቦች ብሎ ለመረዳት የተሻለ ቦታ የለም። አሁን ከብዙ ሰዎች ጋር ውጭ ካሉ ሰዎች ጋር አወራለሁ፣ ስለ ኢትዮጵያ ያላቸው ግንዛቤ፣ ስለ ኢትዮጵያ ያላቸው እይታ ሊሚትድ ነው ወይም የተወሰነ የተገደበ ነው። እስር ቤት ውስጥ ግን ከአራቱም አቅጣጫ የመጡ በሀሳባቸው ምክንያት የታሰሩ ኢትዮጵያውያን ጋር የተለያዩ አጀንዳዎችን የተለያዩ ሀሳቦችን እምነታቸውን በምን ምክንያት እንደታሰሩ ምን እንደሚፈልጉ መወያየት፣ መነጋገር፣ መረዳዳት የሚቻልበት ቦታ ነው። ይህንን ለመገንዘብ በጣም ረድቶኛል እና እንደ ክፉ ነገር ወይም ደግሞ እንደ መጥፎ እድል አልቆጥረውም ያልኩሽ ለዚህ ነው።
ብቻ ነበር የታሰርከው? ከአንተ ጋር አብሮ የታሰረ
እኛ መዝገብ ላይ 10 ሰዎች ነበር ነው። ከዛ ውስጥ አሁን እኔ ብቻ ነበር የቀረሁት። ያ መጨረሻ ላይ የተፈታሁት እኔ ነው። ሌሎቹ ወጥተዋል። ግን አሉ ሌሎች በሌላ መዝገብ የተከሰሱ በሌላ ኬዝ የተከሰሱ ሰዎች አሉ። እና መጨረሻ ላይ ስመጣ ያው ዮናታን ተስፋዬን ታውቂያለሽ፣ የሰማያዊ ፓርቲ ግንኙነት ነበር ውጭ ምና ከእሱ ጋር አንድ ላይ አንድ ቤት ነበር። እሱ ብቻ ሳይሆን በሚዲያም ላይ የታወቁ በጣም ኦልሞስት እኔ ከገባው ጊዜ ጀምሮ እስር ቤት ውስጥ እንደዚህ በእኛ ኬዝ እንደዚህ እኛ ጋር ተመሳሳይ በሆነ መልኩ የሚከሰሱ ሰዎች ቁጥር እስር ቤት ውስጥ ዶሚኔት እያደረገ መምጣት ጀምሯል። እየበዛ በፊት በአንድ ቤት ውስጥ 2-3 ሰው ነው የነበረው። አሁን 120 ሰው ውስጥ ግማሹ 60-70 ሰው በእንደዚህ አይነት ኬዝ የተከሰሰ ሰው
በመጽሐፋቸው ምክንያት ማለት ነው።
በአብዛኛው የመብትና ይሄ ሰልፍ ኤክስፕሬሽን ጉዳይ ነው። የመብት ጥያቄዎችን የሚያነሱ ሰዎች ናቸው። በተለያየ ክልል አማራ ክልል ሊሆን ይችላል፣ ከኦሮሚያ ክልል ሊሆን ይችላል፣ ከአምቤለስ ሊሆን ይችላሉ፣ ሶማሌዎች አሉ። አንዳንድ ኬዝ በጣም ያሳሰሻል። ከክልል ፕሬዚዳንቶች ጋር ባለመስማማት የግል እስረኞች ሁሉ ያሉበት የነበረበት ሁኔታ ነበር የነበረው። የግለሰቦች እስረኞች ያሉበት ቦታ ላይ ነበር የነበርኩ እና እንዲህ ነው ብለሽ የምትዩ አደን።
እሺ ዘላለም እንግዲህ በጣም እናመሰግናለን።
አመሰግናለሁ።
አሁን ባህልና ማህበረሰብ።
የራስክን ፕሮግራም ራስ አስታውቃል። አዎ ባህልና ማህበረሰብ ምንድን ነው ዛሬ?
በአጭሩ ፈጥኜ ለቀረው ደቂቃ እንዲስማማ አድርጌ ላስተዋቅ። ሳምንት በልዩ ፕሮግራም ሳቢያ ሳይቀርብ የቀረ በአውሮፓውያኑ አዲስ ዓመት መግቢያ በንግድ ፈጠራና የጥበብ ባለሙያ ሴቶችን በተለይ ያሳተፈ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ልዩ ጥበብ መድረክ ጥበባዊ ስራዎቿን ካቀረበች ባለሙያ እሙ ጌታቸው ጋር የተጀመረ ቃለ ምልልስ ነው። በቀጥታ ወደዛ ነው። ታሪክን የምናገሩን ነገር በጥበብ ስራ የጥበብ ህይወት እንዲቀጥል የማድረጉን ነገር በጥበቡ ፈጣሪ ብቻ ሳይሆን በጥበቡ አድናቂም ዘንድ የራሱን የቻለ ሚና አለውና በድርሰት ስራው ተደራሲ ይሁን የስዕል ስራ አድናቂ ይሁን የዲዛይን ስራ አንቺ የምትሰሪያቸውን በርካታ ስራዎች ጌጣጌጦች ትሰሪያለሽ። የትራስ ጌጦች፣ ከረባቶች፣ ቀለበቶች፣ የአንገት ጌጦች፣ የአንገት ልብሶች በርካታ ናቸው እና ያንንስ አድናቂ የመድረክ ስራ ቢሆን የሲኒማ ስራ ቢሆን ታዳሚው ምን አይነት ሚና አለው የሚለውን እንመልከት። በአንቺ ስራ ውስጥ ያንቺን ስራ የሚያደንቁ ሰዎች ለአንቺ ስራ ማበብ ማደግ ብቻ ሳይሆን ለሌሎች መሰል ስራዎችም ትልቅ መሆን፣ በተለይ ደግሞ በውጭ ሀገር የአንድ ማህበረሰብ ውክልና ኖሮ ስንገኝ ለብዙዎች እንዲደርስ በሚደረገው ጥረት ውስጥ አድናቂው ምን ቦታ አለው ለአንቺ?
አሉላ፣ ከባድ ጥያቄ። በጣም በጣም አስፈላጊ ጥያቄ። ሁሉ ጊዜ እድሉን የምፈልግበት ጥያቄ ነው። እድል መድረክ ምንም አይነት መድረክ ተገኝቶ ይህንን ለመመለስ ማናችንም ብንሆን ማናችንም ሰው ሆነን ማናችንም የምንሰራውን ነገር የሚወድልን ሰው እንፈልጋለን። የጻፍነውን ታሪክ የሚያነብልን ሰው እንፈልጋለን። የምንዘፍነውን ዘፈን የሚያዳምጥልን ሰው እንፈልጋለን። ብቻን ባዶ ቫኪዩም ውስጥ አይደለን የምትሰራው። የህብረተሰቡ ብርታት፣ ምክር፣ መዛም ልክ ደግሞ ኮንስትራክቲቭ እስከሆነ ድረስ ክሪቲሲዝም፣
ገንቢ የሆነ ትችት ወይም ሂስ፣
አዎ ትችት አስፈላጊ ነው ለማደግ። ምንም አይነት ስራ ለማደግ ከእጅ ስራ ጀምረ እስከ ቢሮ ስራ ተቀጥረ እስከ ህክምና ዋትኤቨር ትልቁ ነው ብለምታ ሳይንቲስቱም እዛ ናሳም ላይ ያለው ያስፈልገዋል። ጥሩ ሰርተሃል፣ ይህን ብታስተካክል ጥሩ ነው፣ ይህን ብታረግ ጥሩ ነው። መቶ በመቶ ልነግር የምችለው ነገር መጀመሪያ ጊዜ የመጀመሪያ ወረብል አርት እንግዲህ ስንል የመጀመሪያውን ጂንስ ላይ ሀሁ ሂሃ በእጄን የጻፍኩት የዛሬ ኦልሞስት 30 ዓመት ማለት ነው አሉ። እንደውም በቀደም አንድ ጓደኛ ፎቶግራፍ ላከችልኝ ቤቷን ስትለቅ ስታጸዳ አግኝታ። በጣም ብዙ ነው የሸጥኩት ግን በእጄን የሰራኋቸው እና የአባቴ ጓደኛ የታወቀ ኤዲተር ነው፣ ተስፋዬ ዳባ ይባላሉ። ጋሽ ተስፋዬ ምንድን ነው የምትሰሪው ይለኛል። ቤት ውስጥ እንግድነት መጥቶኛ ጋር በዛ ሰዓት ደግሞ እንደገና ተመልሼ የመጀመሪያው 90ዎቹ እርዲ ላይ የአፍሪካን ካርታ ያለበት ቲሸርት እና የአፍሪካን ሀገሮችን በመጽሐፍ ነጄ ቲሸርቶች ለ3-4 አፍሪካን አሜሪካን ሱቆች ውስጥ እንአድላለሁ። ከጆርጅ ታውን ሀይ ኤንድ ጀምረ ከሲክስተን ኢስት ስትሪት ላይ የነበረች ትንሽ ሱቅ ጀምሮ ከ15 ብር በቲሸርት እስከ 25 ብር ሆልሴል። በቃ እሱም ስበላ ነው ብሎ ቀኑ ሙሉ እንደገና እና ያየኛል። አንቺ ልጅ ጨርቅ ነው የምትበይው ይለኛል። እና አረሳውም ነው የምልህ። እሱም የጽሁፍ ሰው ስለሆነ ሲሄድ መሬት ላይ ተኝቼ ስለምሰራ ጠረጴዛ መግዚያ $1,000 ትቶልኝ ሄደ። በአሁኑ ጊዜ ማለት $10,000 ማለት ነው። 1990-91 ምናምን ነው
በአውሮፓውያኑ የ1990 መጀመሪያ።
ይገርምሃል አንዳንዴ ስንፍ ውጭ ስንደ ወይ ድክም ሲለኝ ነገሮቹን ሁሌ ይመጣብኛል ጭንቅላቴ ውስጥ። ምን አይነት አስተያየትና ምን አይነት እምነት ቢኖረው ነው በእኔ ላይ? ምን አይነት ትልቅነት ቢሰማው ነው? ከዛ በኋላ ምልህቶቼ ባንክ አካውንታቸው ባዶ እስኪሆን ድረስ እኔ እንዳድግ ማለት ነው፣ ጓደኞቼ ያለ የሌላቸውን ነገር አውጥተው እስኪሰጡ ድረስ ብዙ ነገሩ ላይ ይመጣል። ትዳርህ ላይ ይመጣል። ብዙ ነገርህ ላይ ይመጣል። ይሄ የሰው እኔ ሰው ብድግ አድርጎ ከአንድ ቦታ አንድ ቦታ ባያደርሰኝ አሉላ እዚህ ቦታ አልደርስም። ይህንን አይነት ጥራት ያለው ስራ የወጣው ቢኮዝ የረዳኝ አሁን ነው። እኔ ወደ ፈረንጆች የገባሁት እስከዛ ድረስ የራሴ ህብረተሰብ ነው የጎተተኝ ያመጣኝ። ይሄ ስልህ ደግሞ ህብረተሰቡ አይወቅስም ማለት አይደለም። እሺ ህብረተሰቡ ፊቱን አያዞርም ማለት አይደለም። ገባ? ንቀትም ታያለህ፣ ግን እድሜን የመሰለ ትልቅ ጸጋ ስላለ እንደ አርቲስትም ደግሞ እየበረታ ልክ ሰው ወጥቶ ኤክሰርሳይዝ ሰርቶ ማስሉን ቢልድ እንደሚያደርገው
ጡንቻውን እንደሚያዳብረው
ጡንቻ ታወጣለች። በጣም በሚገርም ሁኔታ የውስጣዊ ጡንቻህን ከሰው ውጭ የሚሰራ ነገር የለም። ውጡ ስላቸው በህዝብ ሞልተው 300-400 ሰው ወጥቶ የሰራሁትን ነገር ገዝቶ ሲገባ ምን አይነት መርካት እንዳለ እኔና እግዚአብሔር ነው የምናውቀው። ቢኮዝ መናገር ዋጋ የለውም፣ ምንም ቃላት የለኝም።
መልካም። ይሄ ትልቅ እይታ ነው። እሙ ምናልባትም የሀሳባችን መቋጫ ለማድረግ የታዳሚው ሚናና የጥበበኛው የሚፈጥረው ሰውና ያን ስራ ደግሞ በአድናቆት ክብር የሚሰጠው ሰው ድርሻ እንዳላቸው ነው እያወራን ያለ ነው። አንቺ ይህንን በተግባር የምታደርጊበትን ሁኔታ መልከት ታደርግ ያለው የጥበብ ስራዎችን ለገዙ ሰዎች ዛሬ በአካል መጥተው መግዛት የለባቸውም። የትኛውም ቦታ ያለ ሰው በኢንተርኔት አማካኝነት በሚሰጥ ትዕዛዝ ግብይቱ ይካሄዳልና ያን ስራ የገዙ ሰዎችን እንደ ማንኛውም ሸቀጥ ገዢ ብቻ አትቆጥሪያቸውም። የጥበብ ስራ አድናቂዎች አድርገሽ ከእነሱ ጋር የምትነጋገሪበት የምትግባቢበት መንገድ አለ። እስኪ እሱም ባጭሩ ተርኪልን ደግሞ።
ይኸውልህ አሁን ለምሳሌ ብዙ ሰው ደስ ከሚለኝ ነገር በኢንተርኔት አንድ ማላቃቸው ሰው ናቸው። አሁን ማላቀው ሰው ደረጃ ደርሻለሁ፣ ማቆ ሰው አልቆ ማለት ነው። ማላቀው ሰው ናቸው እና ላኩልኝ
ትእዛዝ
ላኩልኝ። ኢንተርኔት በኢንተርኔት ይልካሉ፣ ወዲያው ይነገርሃል። እንደዚህ እንደዚህ ከሌ ከሌ ይናርጓል፣ ክፍያ ልኳል ይላል። ከዛ ኦርደራቸውን እንሞላለን፣ ወዲያው ወደ ፖስታ ቤት ይላካል። ከሶስት ቀን እስከ አምስት ቀን ባለው ጊዜ ውስጥ ይደርሳቸዋል። ልክ ሲደርሳቸው የፖስታ ቤቱን ወረቀት አረግና ኢሜይል አረግላቸዋል። ይሄ የፖስታ ቁጥራቸው ማለት ነው፣ ትራኪንግ ነምበራቸው ይሄ ነው፣ እግዜር ይስጥልኝ ምናምን። ግን እያንዳንዱን ቦክስ ለእኔ ኢምፖርታንት ስለሆነ ነው ይሄን የምናገር። እያንዳንዱ ሰው ስካርፍ አለ፣ ከአምስት ብር እስከ 500,000 ብር ድረስ።
ከየትም ሊገዙት የሚችሉ ማለት ነው።
የትም መት ይችላል፣ ማንም ሰው ይችላል። ከዛ ውስጥ መርጠው የኔን እቃ ሲገዙ ለእኔ የማደጊያ መድረክ ላይ ያለውን ትንሽ ልጅ ስለሆንኩኝ ሌላ አንድ ድንጋይ ሰጡኝ ማለት ነው እንዳድግ።
ጥብ አቀበሉሽ?
ገብቶሃል? ምክንያቱም እንትኔ ስራዬ የቆየ ይሁን እንጂ የሸቀጣ ሸቀጥ በዚህ ኢንተርኔት ላይ በማያውቀው ሰው ምክንያቱም ከባድ ማስል ያስፈልጋል እዛ ጋር ለመውጣት። እነዚህ ልጆች አሁን ያስተማሩኝ ትልቁ ትምህርት ቢሆን ኮንቲኒየስሊ በቃ አሁንም ቀንም ጠዋትም ማታም ምንም እረፍት የለኝም። ስልክ እንትን ላይ ነኝ ያለው። ኢንስታግራም ላይ ካልሆንኩኝ ፌስቡክ ነኝ፣ ፌስቡክ ላይ ካልሆንኩኝ ትዊተር ላይ ነኝ፣ ትዊተር ላይ ካልሆንኩኝ ታምብለር ላይ ነኝ። ይሄ ምንድን ነው የሚባለው አሁን ያሉት እነዚህ ነገሮች ለእኛ ለእግዚአብሔርም እንኳን እድሜ ሰጥቶኝ ይህንም አይቻልኩኝ። ለምን ማንም ሰው ማግኘት ይችላለበት፣ ማንም ሰው ነው እና በዚህ በእኒህ ሰው ላኩልኝ ላኩላቸው ስልክ ሁሌ እቃቸው ውስጥ ፓኬጃቸው ውስጥ በእጄ ካርድ እጽፋለሁ። ያ ካርድ ምንድን ነው የሚለው? እግዜር ይስጥልኝ ኦርደር ስላደረጋችሁ፣ እባካችሁን ፕሮዳክቱን ከወደዳችሁት አፖርቹኒቲ እድሉን ስጡኝና ሄዳችሁ በዚህ 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 ምንድን ነው በአማርኛ እንግዲህ ፌስቡክ ምናምን ወረቨር የሰጠኋቸውን ሶሻል ሚዲያ ላይ እባካችሁ ኮመንት አድርጉኝ፣ በዚህ ተስተካከይ በሉኝ፣ ኮንስትራክቲቭ በሆነ ይሄንን ቀንሽ፣ ይሄንን እንደዚህ በሉኝ እና አሳድጉኝ እባካችሁ ብዬ ጠይቃለሁ እና አመሰግናለሁ። እና ሰውዬው ሲጽፉልኝ ትናንትና መልስ ሲሰጡኝ እቃው ደርሶናል ፓክ አደራረጉና በጣም ደስ ያለኝ የእኛ ፕሮዳክት በኢንተርናሽናል መድረክ ላይ በዚህ መልኩ መውጣት መጀመሩን ማየቴ ነው። እኚህ ሰው ትልቅ ሰው ናቸው፣ ነገሮችን ያጠኑ ያዩ። እኔን ለቆይ ዝም ብዬ እንትን ኢጓን በብሩሽ ጠረግ ጠረግ ላርግላት አይደለም።
ስሜትሽን እንደው ለማሟሟቅ ሳይሆን በተግባር ነው የምትይኝ
አይደለም። ስለዚህ ማንም ሰው መግዛት ይችላል። ማንም ሰው አይ አልወደድነውም ሲል ደግሞ ማንም ሰው መመለስ ይችላል። እንትን አለው ጊዜያቶች አለው።
የገዙትን እቃ ካልወደዱት መልሰው ሊልኩልሽ ይችላሉ ያለምንም ጥያቄ።
አንዳንድ ጊዜ በኢንተርኔት ላይ የምታያቸው ቀለሞች እና እጅ ላይ ሲመጣ የምታያቸው ቀለሞች ይለያያሉ። ቢኮዝ የሁላችንም ፒክሰሉ የተል እንትኑ የቀለሙ
መለያ ምስሉ ያስቸግራል፣ የተለያየ ሊሰጥ ይችላል። ያሰብነው ካልሆነ መመለስ እንችላለን።
ትችላለህ መጥፎም ኮሜንት ከማድረግ በፊት እባክህን አፖርቹኒቲውን ስጠኝና የማስተካክለው ነገር ካለ ላስተካክል ላለው እዛች ደብዳቤው ላይ ና። ሁሉ ሰው ከእቃው በበለጠ ሁሉ ሰው ነው የምልህ ብዙ 90% ከእቃው በበለጠ ደስ ብሎት መልስ የሚሰጠኝ ያችን ውስጡ የገባቸውን ካርድ ነው። ለምንድን ነው ዛሬ የሰው ከሰው ግንኙነት ጠፍቷል? ሁላችንም ታስረናል። አላወቅነውም። ግማሻችን በኢንተርኔት ታስረናል፣ ግማሻችን በስልካችን ታስረናል። ይሄ ሂውመን ኢንተራክሽን ነው የለም። እና እኔ በእጄ ነው የምጽፈው፣ በታይፕ አድርጌ አይደለም ምልከው፣ በእጄ ነው የምጽፈው። እና ሁሌ የሚለኝ ሰው እሱን ፓርት እንወደዋለን።
ትልቅ ነገር ነው የሰው በሰው ግንኙነቱን ለማጉላት እቃ ከአንድ ቦታ በሩቅ ከሚገዛ መሸመት ብቻ ሳይሆን ከዛ ሰው ጋር እንደመነጋገርም ስለዛም ስራ ያለንን ሀሳብ በቀናነት መስጠትን ያበረታታል። ሙጌታቸው፣ ስለ ጥበብና ጥበብ ስራዎችሽ ሰፋ ያለ ውይይት ባደረግን ወጋችንን ባራዘምን በፈቀድኩ ብዙ ልናነሳቸው ልንወያይባቸው የምንችላቸው ሀሳቦች አሉ። በሌላ መሰል አጋጣሚ መልሼ እንደማገኝሽ ተስፋ አድርጋለሁ። ለአሁኑ ግን ለጊዜሽ አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ። እግዜር ይስጥልኝ አሉላ።
እኛም ፕሮግራማችን እያገባደደን ነው። ካጭር እርማት ጋር እንሰናበታለን። ላ ቀደም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ስድስት የላቲን አሜሪካ ሀገሮች ሲጎበኙ ኮሎምቢያን በማስገባት ፈንታ ኮሎራዶ በማለታችን ይቅርታ እንጠይቃለን።
ይቅርታ እንጠይቃለን። አድማጮች፣ በዚሁ ያጠናቀቅን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።